The Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁን ፕሮግራም ጀመረ።
በሶማሌላንድ የተከሰተው የአሰት በሽታ መቀነሱን የጤና ጥበቃ ሚኒስቴር አስታወቀ።
በአጠቃላይ ከዘጠኙ ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በሶስት ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም አሁን ከሰባ በመቶ በላይ ቀንሷል። አሁን
የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል።
ከዓለም ዜናዎች መካከል ደግሞ ዋና ዋናዎችን ሰለሞን።
በሊቢያ ከሊቢያ የተነሱና ትናንት እሁድ በእርዳታ ደራሾች የተነሱ ስደተኞች ወይም ፍልሰተኞች ጣሊያን ገቡ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ደቡብ ኮሪያ ናቸው። የደቡብ ኮሪያ የቀድሞ ፕሬዚደንት ፓርክ ጌን-ሃይ ክስ ተመሰረተባቸው የሚሉና ሌሎችም ይገኛሉ።
አመሰግናለሁ ሰለሞን። የሁለተኛው አጋማሽ ዝግጅቶች ደግሞ ዛሬ ሰኞ ስፖርት፣ አፍሪካ ነክ ርዕሶችና ጤና ይሆናሉ።
ሰኞ ሚያዝያ 9 2009 ዓመተ ምህረት ነው። ዛሬ ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ?
እንደምን አመሻችኋል? ተረኛ አስተናጋጆቻችሁ አዲሱ አበበና
እኔም ሰለሞን አባተ ነን። መልካም ምሽት እንዲሆንላችሁ እየተመኘን
አሁን ወደ ዓለም ዜናው ንባብ እናልፋለን።
ከሊቢያ የተነሱና ትናንት እሁድ በእርዳታ ደራሾች ከሜዲተራኒያን ባህር የተረፉ ቁጥራቸው ከአንድ ሺህ በላይ የሆነ ፍልሰተኞች ከጣሊያን ሲቺሊያ ደሴት ወደብ ላይ ደረሱ። ፍልሰተኞቹን ዛሬ የጣሊያኗ ካታኒያ ወደብ ላይ ያደረሰችው አንዲት የጀርመን ባህር ኃይል መርከብ መሆኗ ታውቋል። የያዝነው የአውሮፓ 2017 ዓመት ከገባ ወዲህ ባለፈው የሶስት ወራት ተኩል ጊዜ በአውሮፓ ወታደራዊ መርከቦችና በግል የበጎ አድራጎት ድርጅቶች እየታገዙ ከባህር የወጡና ጣሊያን የገቡ ፍልሰተኞች ቁጥር 29,000 መድረሱን ዘገባዎች ጠቁመዋል። አብዛኞቹ ፍልሰተኞች ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች ድህነትን እየሸሹ የሚሰደዱ መሆናቸውን ዓለም አቀፍ ተቋማት ይናገራሉ። በሌላ በኩል በዚህ ዓመት እስካለፈው ሳምንት እሁድ አውሮፓ የደረሱ ፍልሰተኞች ወደ 32,000 እንደሚሆኑ የተባበሩት መንግስታት የፍልሰት ድርጅት IOM አመልክቶ 80 ከመቶ የሚሆኑት የገቡት ጣሊያን ሲሆን ቀሪዎቹ ወደ ስፓኝና ግሪክ መዝለቃቸውን አሳውቋል። ባለፈው የአውሮፓ 2016 ዓመት ተመሳሳይ ጊዜ ወደ አውሮፓ የገባው ፍልሰተኛ ቁጥር 172,774 እንደነበረ IOM ጠቅሶ የፍልሰቱ ቁጥር በብዙ ቢቀንስም ሜዲተራኒያን ባህር ላይ የደረሰው የሞት መጠን ግን ተመሳሳይ መሆኑን ገልጿል።
የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የሰሜን ኮሪያ መንግስት የዩናይትድ ስቴትስን ቁርጠኝነት እንዳይፈታተን አስጠነቀቁ። በዚህ ላይ ዘጋቢያችን ሪቻርድ ግሪን ያጠናቀረው ዘገባ አለ፣ አዳንስ ፍሳዬ ታቀርባለች።
የሰሜን ኮሪያ መንግስት የሚሳኤሎችና የኒውክሌር መሳሪያ ፍተሻ እያካሄደ ባለበት በአሁኑ ወቅት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ አሜሪካ ከደቡብ ኮሪያ ጋር እንደምትቆም ግልጽ አድርገዋል።
Nowhere is that more evident that with our commitment to confront the region's most dangerous and urgent threat.
በክልሉ እጅግ አደገኛና በሰላምና በጸጥታ ላይ አስቸኳይ የሆነ አደጋ የሚደቅነውን የሰሜን ኮሪያ መንግስት ለመቋቋም ካለን ቁርጠኝነት በላይ ግልጽ የሚሆን ነገር አይኖርም። ለአውሮፓ አቆጣጥር ከ1992 ዓመተ ምህረት አንስቶ የኮሪያ ባህረ ገብ መሬት የኒውክሌር መሳሪያ እንዳይኖረው በሚደረገው ጥረት ዩናይትድ ስቴትስ እና ተባባሪዎቿ አንድ ላይ ቆመዋል። ይህ ዓላማ በሰላማዊ መንገድ እንዲሳካ እንፈልጋለን። ይሁንና ሁሉንም አማራጭም እናቀርባለን።
ምክትል ፕሬዚዳንቱ ከደቡብ ኮሪያው ተጠባባቂ ጠቅላይ ሚኒስትር ጓንኮ ሃን ጋር ሆነው ባካሄዱት ጋዜጣዊ ጉባኤ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያ መንግስት የተደቀነውን አደጋ ለመቋቋም ያላቸውን ቁርጠኛነት እንዳይፈታተን አስጠንቅቀዋል። ፔንስ ቀደም ብለው ከሀገሪቱ ወታደራዊ መሪዎችና ከአሜሪካ ወታደሮች ጋር ሆነው ሁለቱንም ኮሪያዎች የሚያዋስነውን ከፍተኛ ወታደራዊ ፍጥጫ ያለበትን ቦታ ጎብኝተዋል። የአሜሪካው ምክትል ፕሬዝዳንት የአራት የእስያ ሀገሮች ጉብኝታቸውን በደቡብ ኮሪያ ጀምረዋል። የጉብኝታቸው ዓላማ ዩናይትድ ስቴትስ በክልሉ ካሉት ወታደሮቿ ጋር ያለውን ጠንካራ ቁርጠኛነትን በበለጠ ለማጠናከር የኪም ጆንግ ኡን መንግስት የኒውክሌርና የቦሊስቲክ ሚሳይሎች የማዳበር ፕሮግራሙን እንዲያቆም የሚደረገው ጫና ዓለም አቀፍ ድጋፍ እንዲያገኝ ለመጣር ነው። ፔንስ ደቡብ ኮሪያን የጎበኙት ሰሜን ኮሪያ በእንቢተኛነት የዩናይትድ ስቴትስ ግዛት ላይ ሊደርስ የሚችል ኒውክሌር አዘል አህጉር አቋራጭ ተምዘግዛጊ ሚሳይል ለመስራት በምትጥርበት ወቅት ነው። ሰሜን ኮሪያ ሀገሪቱን የመሰረቱት መሪ የኪም ኢል ሱንግ የልደት ቀን በሚከበርበት ወቅት የኒውክሌር መሳሪያ ፍተሻ ለማካሄድ እየተዘጋጀች ነው በተባለበት በአሁኑ ወቅት ነው። ፕሬዚደንት ትራምፕ በኒውክሌር ኃይል የሚንቀሳቀስ አይሮፕላንን የሚሸከም መርከብ በክልሉ አስፍረዋል። ሰሜን ኮሪያ የኒውክሌር መሳሪያን ባትፈትሽም ያልተሳካ የመካከለኛ ርቀት ሚሳይል ፈትሻለች። ከፍተኛ ወታደራዊ ስርዓትም አድርጋለች።
የደቡብ ኮሪያ የቀድሞ ፕሬዝዳንት ፓርክ ጌን ሃይ ክስ ተመሰረተባቸው። የአገሪቱ አቃቢያን ሕግ ከስልጣናቸው እንዲነሱ ተደርጎ ወህኒ በተወሰዱት ሚስ ፓርክ ጌን ሃይ ላይ የተመሰረቱት የጉቦና ማማለል እንዲሁም በከፍተኛ ደረጃ የተፈጸመ ሙስና ክሶች መሆናቸው ታውቋል። የክሶቹ ዶሴ ዛሬ ወደ ወንጀል ችሎት መመራቱም ተገልጧል። ፓርክ ስልጣንን ያለ አግባብ በመጠቀም በጥቆማ ጥቅም በጥቅማ ጥቅም በመደለልና በሙስና ከተጠረጠሩ በኋላ ፓርላማው የመጠበቅ መብታቸውን ገፎ ከቢሮ ካስወጣቸው በኋላ አንድ የአገሪቱ ፍርድ ቤት ደግሞ ከአቃቢያነ ሕጉ የቀረበለትን እጃቸውን የመያዣ ጥያቄ ተቀብሎ የእስር ዋራንት ቆርጧል። በዲሞክራሲያዊ መንገድ የተመረጠ ፕሬዝዳንት በዚህ ሁኔታ ከስራው ሲነሳ በደቡብ ኮሪያ ጊዮን ሃይ የመጀመሪያ ናቸው።
ዓለም አቀፉ ማህበረሰብ ላለፉት 6 ዓመታት ሀገሪቱን ለማናጋት በሚካሄደው ጦርነት ላይ ፊቱን ከማዞር ይልቅ ሽብር ፈጠራን ለመዋጋት ጉዳይ ጥረቶቹን ሁሉ ማስተባበር አለበት ሲል የሶሪያ የውጭ ጉዳይ ሚኒስቴር ጥሪ አሰማ። ደማስቆ ይህንን መልእክት ያስተላለፈችው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና ለጸጥታ ጥበቃ ምክር ቤቱ ትናንት በደረሱ ደብዳቤዎች ነው። የውጭ ጉዳይ መስሪያ ቤቱ በሶሪያ ላይ ያለውን ሁኔታ የተሳሳተ መረጃ የመስጠትና የቸልተኝነት ጥረት ብሎታል። ደብዳቤዎቹ ከትናንት በስቲያ በአንድ ተፈናቃዮችን በመንግስት ከተያዙ አካባቢዎች ያጓጉዝ በነበረ አውቶቡስ ላይ ለተፈጸመ የፈንጂ ጥቃት ትኩረት ሰጥተዋል። እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን በጥቃቱ ቢያንስ 126 ሰዎች መገደላቸውን ጠቁሟል። ለጥቃቱ ኃላፊነት የወሰደ ወገን ባይኖርም የአልቃይዳ የሶሪያን ቅርንጫፍ ጨምሮ በአካባቢው የተለያዩ የሱኒ ጂሃዲ ቡድኖች እንደሚንቀሳቀሱና መናፍቃን ናቸው በሚሏቸው ሺአ ሙስሊሞች ላይ ግድያ እንደሚፈጽሙ ይታወቃል።
ስልጣን ላይ የቆዩባቸው ያለፉት 8 ዓመታት የፕሬዝዳንት ባራክ ኦባማን የውጭ ፖሊሲ አጠቃላይ ውድቀት ያጋለጡ ናቸው ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ባወጧቸው የትዊተር መልእክቶቻቸው ተናግረዋል። ፕሬዝዳንቱ በመገናኛ ብዙሃንና በተቃዋሚ ዲሞክራቶች ላይ ባነጣጠሩበት መልእክታቸው ላይ ይህ ነው ያሉትን የውጭ ፖሊሲ አፈጻጸም ስኬት ባይጠቅሱም ኦባማ ያላደረጉት ባለፉት ጥቂት ቀናት በአንድ የሶሪያ አየር ኃይል መደብ ላይ መንግስቱ አካሂዶታል ለተባለ የኬሚካል ጥቃት ምላሽ የሚሳኤል ድብደባ ማካሄዳቸውና አፍጋኒስታን ውስጥ የሚንቀሳቀሱ የአይሲስ ተዋጊዎችን ዋሻዎች ለመደምሰስ የተባለ ግዙፍ የቦምብ ጦራቸው መጣሉን ማሞገሳቸው ታውቋል። ትራምፕ አከታትለው በለቀቁት ትዊተራቸው የቅጥፈት ሚዲያ ሲሉ የጠሯቸው መገናኛ ብዙሃን ከምርጫው ወዲህ ወደ ውሸት ክፉኛ ማዝመሙ ብሶባቸዋል፣ ወደ እውነቱ ደግፈው ለመመዘን ብዙ ተገደናል ሲሉ ወርፈዋቸዋል። ፕሬዝዳንቱ መገናኛ ብዙሃኑን በደፈናው ከመክሰስ አልፈው ይህ ነው ብለው የጠሩት ወይንም እውነት ያልሆነ ሲሉ የጠቀሱት ዘገባ አንድም የለም።
ፌስቡክ ዓመታዊ ጉባኤውን ነገ ማክሰኞና ከነገ በስቲያ ረቡዕ ካሊፎርኒያዊቱ ሳን ሆዜ ከተማ ውስጥ ያካሂዳል። በዚህ ኤፍኤ ተብሎ በተሰየመ ስምንተኛው ጉባኤው ላይ ከብራዚል፣ ከፈረንሳይ፣ ከህንድ፣ ከሜክሲኮ የተጠራሩ መሐንዲሶች ናቸው የሚሰየሙት። ፌስቡክ ግዙፍ የሆኑት የማህበራዊ መገናኛ መረቦቹን ኢንስታግራም፣ ሞባይል ፎቶ ማጋሪያ አገልግሎትና ፌስቡክ የዛሬ 2 ዓመት የገዛው ፈጣን የመልእክት መለዋወጫ አገልግሎት ዋትስአፕን ይበልጥ ማሳለጥና ማስተዋወቅ በሚቻልባቸው ሁኔታዎች ላይ መሐንዲሶቹ እንደሚወያዩ ታውቋል። ይህንን የፌስቡክ ጉባኤ ዝርዝር ሂደት ከሰሞኑ የሳይንስና ህይወት ፕሮግራም ዝርዝር አድርገን እናቀርብላችኋለን። በመጨረሻም 121ኛው የቦስተን ማራቶን ዛሬ ተካሂዷል። ቦስተን ከተማ ላይ ኬንያውያን ናቸው በሁለቱም ጾታዎች አሸናፊ የሆኑት። በወንዶች ጄፍሪ ኩሪያና በሴቶች ኤድና ኪፕላጋት አሸናፊ ሆነዋል። በስፖርት ፕሮግራም ዝርዝር ዘገባ ይኖረናል። የዜናው ሰዓት በዚሁ አበቃ። አብራችሁን ቆዩ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናግዳችሁ ሰሎሞን አባተና
አዲሱ አበበ ነን። በሁለተኛው የፕሮግራም አጋማሽ ከሚቀርቡ መደበኛ ቅንብሮች የአንዱን ዋናውን ፍሬ ሀሳብ ለቅምሻ እናሰማ።
የጾም ምግቦች በጣም ጤነኛ የሆኑ ምግቦች ናቸው። ምክንያቱም የተመጣጠነ ከመሆን አንጻር በጣም ተመራጭነት ያላቸው ናቸው።
ይሄ በአንተ ፕሮግራም በጤና ፕሮግራም የሚቀርብ ጉዳይ ይመስለኛል ሰሎሞን።
በጤና ፕሮግራም ነው የሚቀርበው። እንግዲህ ሰሞኑን በጾም ላይ የከረመ አንጀት ብዙ ውርጅብኝ እንደሚወርድበት ሰሞኑን መቼም ሳትገምት ሳትጠረጥር አትቀርም። አዲሱ አንድ ባለሙያ ይዣለሁ፣ ከፍ ያለው ባለሙያ ይዣለሁ። እንደ ዛሬ ጤና ፕሮግራም ከጾም በፊትና በጾም ወቅትና ከጾም በኋላ ሰውነታችን ምንድን ነው የሚደርስበት የሚል ነው ርዕሳችን። እንደ ዛሬ
ተገቢና ወቅታዊ ርዕስ ነው። እናመሰግናለሁ። ወደ ዕለቱ አብይ ርዕስ እናልፋለን።
ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ትውከት ወይም አተት በሽታ ስርጭት በሰባ ከመቶ መቀነሱን የጤና ጥበቃ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ አህመድ ኢማኖ ለአሜሪካ ድምፅ እንዳብራሩት በቀን ይመዘገብ የነበረው የተጠቂዎች ቁጥር ከሰባት መቶ ወደ 222 ዝቅ ብሏል። የኢትዮጵያ ጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድን ያነጋገረው እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።
የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ እንደሚሉት የአጣዳፊ ተቅማጥና ትውከት በሽታ በኢትዮጵያ ሶማሌ ክልል የተከሰተው ከድርቅ ጋር በተያያዘ ነው። ድርቁን ተከትሎ በመጣው የውሃ እጥረት ምክንያት ካለፈው መስከረም ጀምሮ በሽታው መከሰቱን ያስረዱት ከ11 የሶማሌ ክልል ዞኖች በ9 በሽታው ተከስቶ እንደነበር፣ የተጠቁት አካባቢዎች ግን ውስን መሆናቸውን አቶ አህመድ አብራርተዋል።
ከ9 ዞኖች ውስጥ ደግሞ ረድ ብለን በተወሰኑ ወረዳዎች ውስጥ ነው ይህ በሽታ የታየና ምናልባት ሲገለጽ አጠቃላይ ዞኖቹ በሙሉ በሽታው አፌክት ሆነዋል የሚላል በተወሰኑ ኤሪያዎች ላይ የተከሰቱ ችግሮች ናቸው።
ይህም ሆኖ የበሽታው ስርጭት እየቀነሰ መምጣቱን ቃል አቀባዩ አስታውቀዋል። ከአስር ቀናት በፊት በቀን ይመዘገብ የነበረው የታማሚዎች ቁጥር ከሰባት መቶ በላይ እንደነበር፣ ትናንት የተመዘገበው ግን 222 መሆኑን በማሳያነት ጠቅሰዋል። አቶ አህመድ
በተጠቀሱት ዞኖች በቀን ከሰባት መቶ ሰው በላይ ድረስ ይመዘገብ ነበር እና ይሄ ላይ ነው ሰፊ ርብርብ የተደረገው እና አሁን ባለው ሁኔታ ላይ ስንሄድ በአጠቃላይ ከ9 ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በ3 ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም አሁን ከሰባ በመቶ በላይ ቀንሷል። አሁን ማለት ከሰባት መቶ ወደ 222 አካባቢ ትናንትና መመዝገቡ ታውቋል። ስለዚህ ወደ 6 የሚጠጉ ዞኖች ላይ ያሉ የማከሚያ ቦታዎች ወይም ደግሞ አገልግሎት መስጫ ቦታዎች እንዲቆሙ ተደርጓል። የበሽተኞች ቁጥር በዛ አካባቢ ላይ እየቀነሰ በመምጣቱ ማለት ነው።
የበሽታው ስርጭት ሊቀንስ የቻለውም በአገር ደረጃ በተደረገው ከፍተኛ ርብርብ መሆኑን ነው አቶ አህመድ ያስረዱት።
ይኸው ማለት እንግዲህ እንደ ሀገር የኮማንድ ፖስት በፌዴራል ደረጃ አለ፣ በክልሉም እንደዚሁ የፌዴራል የክልሉ ኮማንድ ፖስት ተቋቁሟል። ይህንን ኮማንድ ፖስት ከታች ድረስ ባለው የሕክምና ጣቢያ ድረስ አገልግሎት ለመስጠት አጠቃላይ ከሀገሪቱ ከአጎራባች ክልሎች ጭምር ማለትም ከአማራ፣ ከትግራይ፣ ከሀረር ከፌደራል ሆስፒታሎች ጭምር ከፍተኛ ቁጥር ያለው ልምድ ያለው ባለሙያ እንዲዘምትና እዛ አካባቢ ላይ ያለውን ችግር ለማስወገድ ስራ እንዲሰራ የተደረገበት ሁኔታ አለ። ከዛም ባሻገር ደግሞ ያው የአጋር ድርጅቶቻችንም ከኛ ጎን ተሰልፈው የክልሉ ጤና ቢሮ ጋር በመሆን ሰፊ ስራ በመሰራቱ አሁን በሽታው እንግዲህ በቅርብ ጊዜ ውስጥ ይቆማል የሚል እንትን ያለን እየቀነሰ የመጣበት ደረጃ ላይ ይገኛል። አሁን
ሰሞኑን ወደ ሶማሌ ክልል በሄድኩበት ወቅት ከክልሉ ፕሬዝዳንት አቶ አብዲ መሐመድ ኦማር ጋር ባደረኩት ቃለ ምልልስ ከፌደራል መንግስት ዶክተሮች፣ ነርሶች የመጡበት ሁኔታ እንዳለ ይሄንን በሽታ ለመቆጣጠር ገልጸው ነበርና ቁጥራቸው ካለው አቶ አህመድ እስካሁን ድረስ ምን ያህሉ ናቸው ያሉት?
ባለፈው ከ500 በላይ ነው ከዚህ አንቀጠቀስ ነው። እንደገና ዳውን ቅድም ካልኳቸው ክልሎች ጥምር በማስተባበር እንትን ያለ አሁን ባለፈው ሳምንት ራሱ ዛሬ 3 ቀን 4 ቀን በፊት ከ60 በላይ ባለሙያዎች ወደዛው ቦታ ልከናል።
እንግዲህ ድርቁ እንደሆነ መነሻው እርሶ ገልጸዋል፣ ሲገለጽም ቆይቷል። በኢትዮጵያ ሶማሌ ክልል ለተከሰተው የአጣዳፊ ትውከትና ተቅማጥ ወይም አተት በሽታ ስለዚህ ለድርቁ እየተሰጠ ያለውን ምላሽ በሽታውን ለመቆጣጠር ከሚደረገው ጥረት ጋር በማቀናጀት እየተሰራ ያለ ስራ አለ ወይ? አቶ አህመድ ከዚህ ጋር ተያይዞ ድርቁ በቀጠለበት ሁኔታ አሁን በሽታውን ቁጥጥር ላይ ማዋል ቢቻል እንኳን ወደፊት በዚህ መንገድ እንዳይከሰትስ ምን አይነት ስራ እየተሰራ ነው? ይሄንን ያብራሩልኝ።
አዎ እንግዲህ ትልቁ በዚህ በድርቁ ጋር ተያይዞ በጋራ ሌሎች ሴክተር መስሪያ ቤቶች በሙሉ አንድ ላይ ሆነው አጠቃላይ ሁኔታዎችን ነው የመከላከል ስራ ተሰርቷል። አሁን እኔ የተከስኩት የጤና ጉዳይ ስለሆነ ባለሙያ የሚጠይቅ ስለሆነ እሱ ላይ ያለውን እንቅስቃሴ ለማሳየት ሞከርኩኝ እንጂ አጠቃላይ በሀገር አቀፍ ደረጃ ይሄንን የድርቁንም ሁኔታ እና አጠቃላይ ከሱ ጋር ተያይዞ የሚመጡ ችግሮችን ለማስወገድ በሚያስችል መልኩ በጋራ ነው የሚሰራው። አሁን ለምሳሌ የውሃ አቅርቦትን ስንወስድ ከምግብ እጥረት ወይም ደግሞ ከምግብ አቅርቦት ጋር ተያይዞ የሚታይና እየቀረበ ያለበት ሁኔታ ነው ያለ። እንደውም አንዳንድ አካባቢዎች ላይ ተጨማሪ የውሃ ጉድጓዶችን፣ ውሃ ማግኛ ቦታዎችን ጭምር በሀገር አቀፍ ደረጃ ባለው የድርቅ መከላከልና መቆጣጠር የኮማንድ ፖስት አማካኝነት በጋራ የሚሰሩ ስራዎች አሉ።
እንደ አውሮፓውያን አቆጣጠር ለ2017 ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD እንደሚያመለክተው በተለይ በአርብቶ አደር አካባቢዎች በተከሰተው ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከነዚህ ውስጥ 1.7 ሚሊዮን ወይም ከሩብ በላይ የሚሆኑት ደግሞ በኢትዮጵያ ሶማሌ ክልል ይገኛሉ። ለአጣዳፊ ተቅማጥና ትውከት በሽታ ምክንያት የሆነውም ይሄው ድርቅ እንደሆነ ነው እየተገለጸ የሚገኘው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው የዘገባ ርዕስ እናልፋለን። በእጅጉ የሚዋዥቅ የአየር ጠባይ በደቡብ በምዕራብና ምስራቃዊ አፍሪካ አገሮች በግብርና ምርቶች ላይ የከፋ አደጋ በመደቀኑ ሸማቾች ከፍተኛ የዋጋ መናር ገጥሟቸዋል። ነገሩ ከመጥፎ የአየር ጠባይ ብቻም ሳይሆን ሌሎች ውስብስብ መንስኤዎችም አሉት። አኔታ ፖል ከጆሃንስበርግ ድርቁ ሌሎች ችግሮችንም እንዳባባሰ ዘግባ የላከችልንን አሉላ ከበደ ያቀርባል።
በናይጄሪያ የታየውን ከፍተኛ የምግብ ዋጋ ንረት አሊያም የቻድ ሐይቅ አካባቢዎችን በሚያዋስኑ ስፍራዎች የተከሰተውንና በመላው ንዑስ አህጉሩ የሰብል ዋጋ ጣሪያ የነካበትን ሁኔታ በድርቅ አመጣሽነት ብቻ ለመፈረጅ ይገፋፋል የሚሉት ጎድፍሬ ኖሱ ስለ ጉዳዩ ጥሩ እውቀት አላቸው ከሚባሉ ሰዎች ውስጥ ናቸው። እንዲያ ባለ ቀላል ድምዳሜ የሚቋጭ ቢሆን ኖሮ ነበራ ሲሉም ጥያቄ አዘል ሐሳብ ያቀርባሉ። ንወሱ የናይጄሪያን የግብርና ስራ ለማቀላጠፍ እንደ ተሰማራ ተቋም መሪነታቸው በየዕለቱ የበቆሎ አሊያም የካዛፋ ምርቶችን በማልማት ስራ ላይ የመሰማራት ውጥን ይዘው የአነስተኛ አምራች ድርጅት ያቋቋሙ ወጣቶች በሚያቀርቧቸው ጥያቄ አዘል ጥሪዎች የስልክ መልእክታቸው መቀበያ እንደሞላ ነው። እንዲያ ያለ ቀላል ድምዳሜ የችግሩን መሰረት አይገልጸውም የሚሉት ንወሱ የአየር ንብረት ጠባይ መለዋወጥ አካባቢውን በተደጋጋሚ ለመታው ድርቅ አንድ መነሻ ብቻ ነው መሆን የሚችለው ሲሉም ያስረዳሉ። የዋጋ ግሽበት፣ የነዳጅ ዘይት ዋጋ መጨመር፣ ከውጭ የሚገቡ ለግብርና ስራ የሚውሉ መሳሪያዎችና ቁሳቁሶች ዋጋ ከፍ ማለት፣ ሙስና፣ የግብርና ስራን የሚያጎለብት ጠንካራ ህግ ያለመኖር እንዲሁም የግብርና ስራ በማህበረሰብ ውስጥ ያለው ተቀባይነት መቀነስ በወጣት ስራ ፈላጊዎች ዘንድ ቦታ ማጣቱ እነኚህ ሁሉ ተደማምረው ነው ለበረታው የናይጄሪያ የምግብ ዋጋ ንረት ሌሎች መንስኤዎች ሊሆኑ የበቁት ባይናቸው።
The younger ones have been encouraged to go into farming, but it is not yet 100% because
ወጣቶች ወደ ግብርና ሲበረታቱ ይታያሉ። ይሁን እንጂ ሙሉ በሙሉ አይደለም ወይም በቂ ነበር ማለትም አያስደፍርም። የሚበዙት ልባቸው ለቢሮ ስራ እንደተንጠለጠለ ነው። ስለሆነም እነኚህ ሁሉ ናቸው የዋጋ ንረቱ መንስኤዎች። የነዳጅ ዋጋና ሌሎች ሸቀጦችን ጨምሮ የሁሉንም ነገሮች ዋጋ ያነራል።
16 ሚሊዮን ህዝብ ለረሃብ ሊጋለጥ እንደሚችል የሚያሳይ የስጋት ዳመና ባንሻብበት ምስራቅ አፍሪካም የረድኤት ድርጅቶች በቅርቡ የማስጠንቀቂያ ደወል ደውለዋል። የተባበሩት መንግስታት ድርጅት ከፊል ደቡብ ሱዳንን ለረሃብ የተጋለጠ ሲል ሶማሊያንም ለማይቀር የረሃብ አደጋ የተጋለጠ አካባቢ ሲል ፈርጆታል። ድርቁ ለከሰተው ከፍተኛ የምግብ እጥረትና ለተከተለው ቀውስ ዋናው መንስኤ የሆነባቸው እነኚህ ሁለት አገሮች ቀድሞውንም በቋፍ የነበሩ ናቸው የሚሉት ደግሞ በተባበሩት መንግስታት ድርጅት የምግብና የእርሻ ፕሮግራም የምጣኔ ሀብት ባለሙያው ማሪዮ ዛፓ ኮስታ ናቸው።
The main reasons behind the current crisis, which has a regional characteristic affecting most of the countries.
በምስራቅ አፍሪካ የሚገኙትን አብዛኛውን አገሮች ለጠቃውና አህጉራዊ ገጽታ ጭምር ለሚታይበት ለአሁኑ ቀውስ ዋነኛው መንስኤ ድርቅ ነው። ባለፈው ጥቅምትና ታህሳስ በነበረው ጊዜ ውስጥ ደቡባዊ የአህጉሪቱን አካባቢዎች ያጠቃው ድርቅ። ይሁንና በአንዳንድ አገሮች እንደ ደቡብ ሱዳን እንዲሁም የሶማሊያ ግጭቶችና ብጥብጥ በመሳሰሉ ሌሎች ተጨማሪ ምክንያቶች ደግሞ ይበልጥ የተወሳሰበ ሆኗል።
ፖል ማኩቤ በደቡባዊ አፍሪካ ፈርስት ናሽናል ባንክ የተባለው ድርጅት የግብርና ምጣኔ ሀብት ባለሙያ ናቸው። ለአንድ አመት ያህል ሲዋጅ ከቆየው የአየር ንብረት ጠባይ መለዋወጥ በኋላ ገበሬዎች ጥሩ ምርት በሚጠብቁባት ደቡብ አፍሪካ መጨረሻው የምግብ ዋጋ መረጋጋት እየታየ ነው። ይሁንና ድርቁ በአብዛኛው ለምግብ ዋጋ መናሩ ምክንያት ቢሆንም በግብርናው ዘርፍ አንዳችም ሁነኛ መሻሻል ያለመታየቱን ግን አጋልጧል ሲሉ ይተቻሉ።
So basically that is a supply and demand situation, but the other thing that is related to
ባጭሩ የአቅርቦት ፍላጎት ጉዳይ ነው። የምግብ ዋስትናን መፍጠር ከሚያስችል የቴክኖሎጂ አቅም መጎልበት መሰረት ያለመያዝም ጋር የተያያዘ ነው። ለምሳሌ ያህል ደረቅ የአየር ጠባይ ሲመጣ በሌሎች አገሮች በቀጥታ ለምርት መቀነስ ምክንያት አይሆንም።
ከዋጋ ንረት ጋር በተዛመዱ ርዕሰ ጉዳዮች ላይ ትኩረት ያደረገ ጥናት የሚያከናውነው ሌላው የዓለሙ የምግብና እርሻ ድርጅት ፋኦ የምጣኔ ሀብት ጉዳዮች አዋቂው ጆናታን ፓውንድ በበኩላቸው አንዳንድ የአፍሪካ አገሮች መንግስታት የዋጋ ንረቱ የሚፈጥረውን ጫና ለማርገብ የሚያስችሉ ልዩ ልዩ ጥረቶችን እየወሰዱ ነው ይላሉ። ለምሳሌ ሚሃል ኬንያ ከውጭ በሚገዛ በቆሎ ላይ የሚጣለውን ቀረጥ ስታነሳ የዚምባብዌ መንግስት የምግብ ሸቀጦች ላይ የሚጣለውን ቀረጥ አንስቷል። አንዳንድ የደቡባዊ አፍሪካ ሀገሮችም ለዋና ዋና የምግብ አይነቶች መስሪያ የሚውሉ ምርቶችን ከብሔራዊ ምርት ክምችታቸው በማውጣትና ለገበያ የሚወጣውን ምርት አቅርቦት መጠንም በማሳደግ ዋጋውን ያረጋጋሉ። እንደ ምጣኔ ሀብት ጉዳዮች ባለሙያ ማብራሪያ ይሁን እንጂ መንግስታት በሚወስዱት እርምጃ ሚዛኑን የመጠበቅ ተጨማሪ ፈተናና ኃላፊነትም አለባቸው።
The two different perspectives you both want prices to be affordable so people can easily consume.
ሁለት የተለያዩ ምልከታዎች አሉ። ሁለቱም ቢሆኑ ደግሞ የምግብ ዋጋ እንዲቀንስና ሰዎች ምግብ መግዛትና መጠቀም እንዲችሉ ነው ፍላጎታቸው። በአንጻሩ አምራች ገበሬዎች እንዲበረታቱና ምርታቸውን እንዲያሳድጉ ገበያቸው ከፍ እንዲልና የምርታቸው ተጠቃሚ የሆኑ ዘንድ ጭምር ነው።
ግራና ቀኝ የሚሳሳቡት እነኚህ የሁለት ወገን እይታዎች የሁለት ወገን ሐሳቦች ሙሉ ቀልባቸውን የሰረቁ መሆናቸውን የሚናገሩት የናይጄሪያው የመላው ገበሬዎች ማህበር ዋና ጸሐፊ ኖሱ መንግስታቸው ወጫቸው እንዲቀንስ በመርዳት ገበሬዎችን ለማገዝ ብዙ መስራት እንደሚጠበቅበት ይናገራሉ። በቅርቡም በናይጄሪያው የሩዝ እርሻ ምርት ዘርፍ የታየው እድገት ያበረታታቸው መሆኑን፣ ነገር ግን የምርት ዋጋ መጨመር ብቻውን ሰዎችን በውስብስብ ሁኔታዎች ወደ ታጀበው ከባዱ የግብርና ስራ በቀላሉ ሰተት ብለው እንዲገቡ የሚያማልል አይደለም ነው የሚሉት። ይልቁንም ምርት በሰመረ ጊዜም ሆነ የአየሩ ጠባይ በከፋበት ጊዜ ጭምር ከዓመት ዓመት ሳይበገሩ በስራቸው እንዲተጉ ማድረግ የሚያስችል ሁኔታ እንዲፈጠር ማስቻል እንጂ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ቱርክ ውስጥ ትናንት በተካሄደ ውሳኔ ህዝብ በፕሬዚደንት ራጅብ ታይብ ኤርዶዋን የሚመራው ገዢ ፓርቲ ተሳክቶለት በፈንጠዝያ ላይ ይገኛል ወይም ተሳክቶልኛል እያለ ነው። የፕሬዚደንቱን ስልጣን በእጅጉ የሚያጠናክረው የዚህ ውሳኔ ህዝብ ውጤት ተቃዋሚዎች የማይፈልጉት ከመሆኑም በላይ ሂደቱ በማጭበርበር የተሞላ ነው ሲሉ እየከሰሱ ናቸው። ዝላቲሳ ሆክ የዘገበችዋል፣ ሰለሞን ክፍሌ ያቀርበዋል።
ፕሬዚዳንት ረጀብ ጣይብ ኤርዶዋን ትናንት ማምሻውን የድምፅ አሰጣጡ ከተጠናቀቀ በኋላ ለደጋፊዎቻቸው ንግግር አድርገዋል።
አንድ ሆነናል፣ መልካምና ጤናማ መንገድ ይዘናል። በአንድ ቱርክ ጥላ ስር ወንድማማችነታችን ተጠናክሯል።
ለሕዝብ ድምፅ የቀረቡት 18 የማሻሻያ አንቀጾች ሲሆኑ ገዢው የፍትሕና ልማት ፓርቲ የፓርላማውን ሥልጣን በፕሬዝዳንቱ ስር ለማጠናከር ያቀረባቸው ሐሳቦች ናቸው። ለምሳሌ የካቢኔ ሚኒስትሮችን አሁን በቀጥታ ፕሬዝዳንቱ የሚሰይሙ ይሆናል። የሕግ ማሻሻያው በዓለም አቀፉ ማህበረሰብ በርካታ ትችቶች የተሰነዘሩበት ነው።
Almost the whole world is against us. We have seen how the West has been hostile against us, but my
ዓለም ሙሉ በሙሉ ለማለት በሚያስደፍር እየተቃወመን ይገኛል። በተለይ ምዕራባውያን ሲተነኩሱን ነው የቆዩት። ለዚህም ነው ህዝቤ ዛሬ የለም መንገዳችንን የምናውቀው እኛ ነን ብሎ የጸናው። አልተከፋፈልንም፣ አልተሰነጣጠቅንም።
ሚስተር ኤርዶዋን የተናገሩት ነው። የቱርክ የተቃዋሚ ፓርቲ የህዝብ ውሳኔውን ውጤትም ሆነ ሂደቱን ማጭበርበር የተሞላለት ሲል ማጣራት እንዲደረግ ጠይቋል። ኤርዳል አክሱንገር የተቃዋሚ ህዝባዊ ሪፐብሊካን ፓርቲ መሪ ናቸው።
As of now we are contesting 2.5 million votes, almost 60% of
እስካሁን 2.5 million የሚሆነውን የተቆጠረ ድምጽ እንዲጣራ እየጠየቅን ነው። 60% የሚሆኑት የድምጽ መስጫ ወረቀቶች እክል አለባቸው።
በቱርክ አብይ የተቃዋሚ ህዝባዊ ሪፐብሊካን ፓርቲ ምክትል ፕሬዚዳንት ቡለን ተዝካን ኮሮጆ የማጨቅ እንቅስቃሴዎች በድምጽ አሰጣጥ ሂደቱ ታይቷል ብለዋል።
The referendum will face a serious legitimacy problem.
ይሄ የህዝብ ውሳኔ ታማኝነት ይጎድለዋል።
አንዳንድ ተንታኞች በጠባብ 51% ለ49% ልዩነት ያለፈው የህዝብ ውሳኔ ለፕሬዝዳንት ኤርዶዋን ያሰቡትን ያሳካና ተቀባይነት የሰጣቸዋል ሆነም ይላሉ። ካንዱንዳር ቱርካዊ ጋዜጠኛ ነው።
Erdoğan was expecting something like 60%.
ኤርዶዋን ሰፋ ባለ 60% ድምጽ ለማሸነፍ አቀደው ነበር። 51% ብዙም የሚያስደስት አይሆንም። ስለዚህ ከዚህ ሂደት ይማራሉ የሚል ተስፋ አለኝ።
ፕሬዚዳንት ኤርዶዋን ተቃዋሚዎች ሽንፈትን በጸጋ እንዲቀበሉ አሳስበው ወደፊት እንቅፋት የሚሆንባቸው ጉዳይ እንደማይኖር ያላቸውን መተማመን ጨምረው አስረድተዋል። በሕገ መንግሥት ማሻሻያው የቱርክ ፕሬዚዳንት የፖለቲካ ፓርቲ መሪ መሆን ይችላሉ። ፓርላማን የመበተን ስልጣን ይኖራቸዋል። ያስቸኳይ ጊዜ አዋጅ መደንገግም እንደዚሁ የስልጣናቸው አካል ይሆናል። የፍትህ ስርዓቱም ላይ ዳኞችና ህገ መንግስታዊ ፍርድ ቤት ዳኞችን የሚሾሙት ፕሬዝዳንቱ ይሆናሉ። ኤርዶዋን በተጨማሪም ከ13 ዓመታት በፊት በቱርክ የተሻረውን የሞት ፍርድ እንደገና እንደሚመልሱ ተናግረዋል። የአውሮፓ ህብረት መሪዎች የህዝብ ውሳኔውን ኤርዶዋን ስልጣናቸውን ያጠናከሩበት ሂደት ብለውታል። ቱርክ የአውሮፓ ህብረት አባል ለመሆን በምታደርገው ጥረት ይሄ አዲስ ህገ መንግስታዊ ማሻሻያ ከባድ እንቅፋት እንደሚሆንባት ይታሰባል።
የዝላቲሳ ሆክን ዘገባ ያቀረበው ሄኖክ ሰማግዜር ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ከእናንተ ያገኘናቸው አስተያየቶች የሚሰሙበት ክፍለ ጊዜ ነው።
ሰላም ቪኦኤዎች፣ እንደምናችሁ። ፕሮግራማችሁ አይደመጥም። ሊስት ያደረጋችሁት ቀን ፕሌይ አያደርግም እና አንድ ነገር አድርጉት ባካችሁ። አመሰግናለሁ። ለመላው የኢትዮጵያ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እያልኩ አባቶችም ሃይማኖት አባቶች ከመግለጫ ባሻገር የወጣችሁ ወደ ሆስፒታልና ችግረኞች ወዳሉበት መጠለያ የሄዳችሁ ሕሙማንን እንድትጎበኙ ችግረኞችንም እንድታዩዋቸው እግዚአብሔር ስም እንማጸናለን። ከዚሁ ከካሊፎርኒያ ነው አየለ። እግዚአብሔር ይባርክልን። አሜን። ባይ
ጠናስልኝ። ዜዎች እንኳን ለትንሣኤው ለፋሲካ በዓል አደረሳችሁ። ስሜ ግርማ ይባላል። ከዚሁ ከአሜሪካ ነው የምደውልላችሁ። ብዙ ጊዜ አስተያየት እሰጣለሁ አንዳንድ ነገሮች ሲሰማኝ፣ ግን አሁን የሀብታሙ አያሌውን ንግግር ሰምቼ ብዙ አስተያየት የሚሰጡ ሰዎች አሉ። የተለያየ አይፈጸምም፣ እንደዚህ ሊሆን አይችልም፣ ለፖለቲካ ነው የሚባል ነገር አለ። እኔ ደግሞ የኢህአዴግ ፖሊስ 1986 እስከ 1993 ድረስ በፖሊስነት አገልግያለሁ። እንኳን እነሱን እንደዚህ የሚቀናቀናቸው ቀርቶ ለተራ ወንጀል ብዙ አይነት ግፎች እና መከራ ይደርሳሉ። ምናልባት እኔ ቀኑ ሲደርስ ጊዜው ሲደርስ በዝርዝር እናገራለሁ። ግን አሁን የግድ የፖለቲካው ሁኔታ ብዙ ነገሮቹ ስለማይመቹ አንድ ቀን ጊዜው ሲደርስ ይወጣል። ከዚህ በላይ ግፍ ይሰራል እዛ ጋር። ከዚህ በላይ ያልተጠቀሱ ብዙ ያልታዩ ከዚህም በላይ ግፍ ይሰራል እና ምን ማድረግ እንዳለብን ነው ወደፊት በረጅሙ አስተያየት እንደምሰጥ ተስፋ አደርጋለሁ። የአዲስ አበባ ልጅ ነኝ።
ክቡራትና ክቡራን አድማጮች አስተያየቶቻችሁን 2029 ይቅርታ፣ አስተያየቶቻችሁን በስልክ መስመራችን እንድትተዉ አሁንም እንጋብዛለን። ስልክ ቁጥሩን ዘግየት ብዬ አሰማለሁኝ እና አመሰግናለን ለአስተያየቶቻችሁ። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚተላለፍላችሁ ፕሮግራም ነው እያደመጣችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል አዲስ አበባና አካባቢዋ ላይ። የዚህ ሰዓት የመጀመሪያው ዝግጅት ስፖርት ነው። ሰሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በከፍተኛ ጉጉት ሲጠበቅ የቆየው የቦስተን ማራቶን አሁን ከጥቂት ሰዓታት በፊት ተጠናቋል። ኬንያውያን በሁለቱም ጾታዎች ድል ተቀዳጅተዋል። የወንዶቹን ጄፍሪ ኪሩይ፣ የሴቶቹን ኤድና ኪፕላጋት ናቸው ያሸነፉት። ዝርዝሩን ይዘናል፣ ሌሎች ዜናዎችም አሉን። አብራችሁን ቆዩ። በዛሬው 121ኛው የቦስተን ማራቶን 10 ሀገሮችን የሚወክሉ 44 ዝነኛ አትሌቶች ተሳትፈዋል። አዘጋጆቹ እንደገለጹት በማራቶን የዓለምን ክብረ ወሰን የያዘው ኬንያዊው ዴኒስ ኪሚቶና በሴቶቹም በዓለም ሁለት ሻምፒዮናዋ ኬንያዊት ኤድና ኪፕላጋት በዋናነት ይጠቀሳሉ። አንደኛ ለወጣው ሯጭ $150,000 ሽልማት መዘጋጀቱንም የውድድሩ አዘጋጆች ገልጸዋል። ዛሬ በሴቶቹ ድል የተቀዳጀችው ኤድና ኪፕላጋት የ32 ዓመት ዕድሜ ያላት ስትሆን ሁለት ያከታትላ የዓለም ማራቶን አሸንፋለች። በ2011 ዴጉ፣ በ2013 ሞስኩ መሆኑ ነው። ከዚያ በኋላ በሌሎች 6 ማራቶኖች ሮጣ በሦስቱ ፖዲየሙ ላይ ቆማለች። በቅርቡም ባለፈው ጥቅምት በሺካጎ ማራቶን በሁለተኝነት ተሸልማለች። ዛሬ ቀንቷታል። Edna Kiplagat coming in front of the grandstand. Edna Kiplagat will win the Boston Marathon. በሴቶቹ ከኢትዮጵያ ተሳታፊዎች ብዙነሽ ዳባ፣ አጠደ ባይሳና ሩት አጋ ሦስቱም አልሆነላቸውም። በወንዶቹ ያሸንፋል ተብሎ ቅድሚያ ግምት የተሰጠው የ32 ዓመቱ ዴኒስ ኪሚቶ የማራቶን የዓለም ሬኮርድን በ2014 በርሊን ላይ ሰብሯል። 2:02:57 በማስመዝገብ እንደነበር ይታወሳል። ከዚያ ወዲህ ግን ደረጃውን ለመጠበቅ ብዙ ታግሎ አልተሳካለትም።
በ2015 እና 16 መካከለ አራት ጊዜ ሞክሮ የቤጂንግን የዓለም አትሌቲክ ሻምፒዮና ውድድር ጨምሮ ማለት ነው አራቴ ሞክሮ ሁለቱን እንዲያውም መጨረስ ሳይችል ቀርቶ አቋርጦ ወጥቷል። በ2015 ለንደን ላይ በ2:05:50 በሶስተኝነት አጠናቋል። ዛሬ ለድል የበቃው ጄፍሪ ኪሩይ ግን ባለፈው ዓመት በአምስተርዳም ማራቶን ከማሸነፉ በቀር ብዙም ታዋቂ አይደለም። 2:06:27 ያኔ ያስመዘገበው ሰዓትም በ11ኛ ደረጃ ላይ ያስቀምጠዋል። ከርሱ በፊት በ2014 በርሊን ላይ የዓለም ሬኮርድ የተሰበረው በዴኒስ ኪሚቶ 2:02:57 እንደ ተጠበቀ ነው። ዛሬ ግን ባለድሉ ኪሩ
He was the one who was dominant and he will win the Boston Marathon. And Galen Rupp is going to savor the final few meters as he turns around to check to make sure no one's close.
ሌላም የማራቶን ዜና አለን። በትላንቱ የናጋዮ ጃፓን ማራቶን በወንዶቹ የአስተናጋጆ ሀገር አትሌቶች የበላይነቱን ይዘዋል። ታይጋ ኢቶ በ2:14:39 አንደኛ ሲሆን የሞንጎሊያው ሴሮድ ባት ኦቺር ሁለተኛ ወጥቷል። ከዚያ በኋላ እስከ አምስተኛ ያለውን ስፍራ በሙሉ ተከታትሎ በመግባት ያሸነፉት የጃፓን ሯጮች ናቸው። በሴቶቹ ሬቸል ጄሙታይ ሙታጋ ከኬንያ አንደኛ፣ ፋምቱ ኢቲቻ ከኢትዮጵያ ሁለተኛ፣ ሚሪያም ዋንጋሩ ከኬንያ ሦስተኛ ሆነዋል። በየቦታው በሚካሄዱ የማራቶን ውድድሮች በሁለቱም ጾታዎች በብዛት ሲያሸንፉ የሚታዩት የኬንያና የኢትዮጵያ አትሌቶች ናቸው። በእግር ኳሱም ተመሳሳይ ውጤት ቢገኝ ምን ነበረበት ሲሉ የሚጠይቁ ደግሞ በጣም ብዙ ናቸው። ለጊዜው ለዚህ መልስ የለንም። በአጠቃላይ በሳምንቱ ማብቂያ በኢትዮጵያና በአውሮፓ የተካሄዱ የፕሪሚየር ሊግ ግጥሚያ ውጤቶችን ግን የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አጠር ያለ ዘገባ አሰናድቷል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። 16 ክለቦች የተሳተፉበት ያለው የ2009 የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ 7 ጨዋታዎች ቀርተውታል። ከአራት አራት ቡድኖች ሻምፒዮን ለመሆን ለዋንጫ፣ ከግርጌ ደግሞ በተመሳሳይ አራት ቡድኖች ላለመውረድ ፉክክራቸው ተፋፍሞ ቀጥሏል። የ2009 የኢትዮጵያ ፕሪሚየር ሊግ ዋንጫውን በድል ለማንሳት ከሚጠቀሱት ቡድኖች ሁለቱ የከተማ ተቀናቃኞች ቅዱስ ጊዮርጊስና ቡና ሲሆኑ እነሱም በተገናኙበት ጊዜ ከቡድኖቹም አልሸነፍ ባይነት ባሻገር ደጋፊዎቻቸውን የሚያፋጥጣል። በአንደኛው ዙር ኢትዮጵያ ቡና 1-0 ያሸነፈ ሲሆን ከትናንት በስቲያ ቅዳሜ ያደረጉትን የሁለተኛ ዙር ጨዋታ 1-1 ተለያይተዋል። ኢትዮጵያ ቡና በኤኮ ፌቨር ባስቆጠራት ግሩም ግብ የመራ ለረፍት የወጡ ሲሆን ከረፍት መልስ ጊዮርጊስ በሳላድ መሰሄድ የፍጹም ቅጣታቸው ሆነው በዚህ ውጤት ጨዋታው ተጠናቋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ እና ደደቢት በኩል 40 በጎል ተበላልጠው መሪነቱን አልለቀቁም። የጊዮርጊስ በአምስት ጎል ብልጫ ቀዳሚ ያደርገዋል። ሲዳማ ቡና በ39፣ ኢትዮጵያ ቡና በ36 ነጥብ ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎልነቱንም የደደቢቱ ጌታነህ ከበደ በ18 ጎል ይመራል። የጊዮርጊሱ ሳላዲን ሰይድ እና የኤሌክትሪኩ ፍጹም ገብረ ማርያም በኩል 11 ጎል በሁለተኝነት ተከትለዋል። ወደ አውሮፓ ስንሸጋገር በእንግሊዝ ፕሪሚየር ሊግ መሪው ቼልሲ በማንቸስተር ዩናይትድ 2-0 ተሸንፏል። ራሽፎርድ እና ኤሬራ ለማንቸስተር ዩናይትድ ጎሎችን አግብተዋል። ቶተንሃም ሆትስፐር ቦርንማውዝን በከፍ የግብ ልዩነት ማለት ነው 4-0 የረታበት ከሳምንቱ ብዙ ጎል የተቆጠረበት ጨዋታ ነው። ማንቸስተር ሲቲ ሳውዝሃምፕቶንን 3-0፣ ዋትፎርድ ስዋንሲ ሲቲን፣ ሊቨርፑል ዌስት ብሮም አልቢዮንን በተመሳሳይ 1-0 አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ዛሬ ምሽት 4:00 ላይ አርሴናል ከሚድልስብራው ይጫወታሉ። የደረጃ ሰንጠረዡን ቼልሲ 5 መሪነቱን እንደያዘ ሲሆን ቶተንሃም በ71፣ ሊቨርፑል እና ማንቸስተር ሲቲ በ66 እና በ64 ነጥብ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። ኮከብ ጎል አግቢነቱን የኤቨርተኑ ሮማዶ ሉካኩ በ23 ጎል ይመራል። አመሰግናለሁ ሰለሞን። በእኔ በኩል ያለው ይኸው ነው።
በመጨረሻም ቢስክሌት። የ2017 ቱር ኤሪትሪያ የቢስክሌት ግልቢያ ውድድር ባሳለፍነው ቅዳሜ ተጀምሯል። በዚህ ውድድር የኤርትራ፣ የሩዋንዳ፣ የሱዳንና የደቡብ አፍሪካ ብሔራዊ ቲሞች ይሳተፋሉ። ባይክ ኤድና አሞሬ ቪታ ድርጅቶችም ተካፍለዋል። አዘጋጆች እንደገለጹት 113 ኪሎ ሜትር የሚሸፍነው የመጀመሪያው ዙር ከፎሮ እስከ ጊንዳ ያለው ሲሆን ከዚያም በመጽዋ አካባቢ ይካሄዳል። ውድድሩ ለ8 ቀናት ይቆያል። የመጀመሪያውን ደረጃ ፒየር ፖል ፊካራ ከባይክ ኤድ አሸንፏል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ደነኝ። ሰላም፣ ደህና ቆዩ።
እናመሰግናለን ለዘገባው ሰለሞንና ገዛኸኝ። አሁን ወደ ተከታዩ ርዕስ እናልፋለን። አፍሪካ ነክ ርዕሶች። የኢትዮጵያው ገዢ ፓርቲ ኢህአደግና ተቃዋሚ ድርጅቶች ተቀምጠው ለመደራደር በያዙት እቅድ መሰረት የቅድሚያ ውይይት ሲያካሄዱ ከቆዩ በኋላ መድረክና ሰማያዊ ፓርቲ ከድርድሩ ራሳቸውን ማግለላቸውን አሳውቀዋል። ሌሎቹ ተቃዋሚ ድርጅቶች ግን በድርድሩ ስነ ምግባር ላይ ለ8ኛ ዙር ሲነጋገሩ ከቆዩ በኋላ ልዩነቶቻቸውን አስመዝግበው የዋናውን ድርድር መጀመር እየጠበቁ መሆናቸውን ገልጸዋል። አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንትና ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር አቋሞቻቸውን ባለፈው ቅዳሜ በቀረበው ቃለ መጠይቅ አብራርተዋል። ዛሬ ደግሞ ከአቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል ጋር የተደረገውን ቃለ መጠይቅ እናቀርባለን። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ አራት ድርጅቶችን የወከለና ሰፊ ተሞክሮ ያለው ባለፈው ምርጫም ለምሳሌ ከኢህአደግ ቀጥሎ ብዙ ተወዳዳሪዎችን ያቀረበ በመሆኑ ለየት ያለ ቦታ ማግኘት እንዳለበት በመግለጽ ኢህአደግም ሆነ ሌሎች ድርጅቶች እውቅና እንዲሰጡት ያስፈልጋል ማለታቸው ይታወሳል። ከ21 ፓርቲዎች ጋር እንዴት መደራደር እንደሚቻልም አይታወቅም ብለዋል። ሶስቱን ሰዎች ያነጋገረቻቸው አዳነች ፍስሐዬ ናት። አቶ ልደቱ ፕሮፌሰር በየነ ጴጥሮስ ላነሷቸው ነጥቦች ምላሽ በመስጠት ይጀምራሉ።
ሁለቱን ለያይቶ ማየት ጠቃሚ ይመስለኛል። 21 ድርጅቶች ለድርድር መቅረባቸው እርግጥ ነው የድርድሩን ሂደት አስቸጋሪ ያደርገዋል። ስለዚህ ኢዴፓም ይህ ነገር አሳስቦት ድርድሩ ከመጀመሩ በፊት አንድ መግለጫ አውጥቶ ነበር እና ኢህአዴግ ያው ገዢ ፓርቲ ነው፣ አንድ ድርጅት ሆኖ ይደራደራል። ተቃዋሚዎች ሲቻል አንድ ኮሚቴ ነገር አቋቁመን በጋራ መደራደር የምንችልበት ሁኔታ ቢፈጠር፣ አንድ መሆን እንኳ ካልቻል ቢያንስ ሁለት ወይም ሶስት ሆነን ከምንቀራረበው ጋራ ተባድነን እንቀርብ የተሻለ ነው የሚሆን። አለበለዚያ 21-22 ድርጅት በአንድ የድርድር ጠረጴዛ ዙሪያ የሚያደርገው ድርድር አስቸጋሪ ይሆናል የሚለውን ነገር እኛም እንጋረዋለን። ይህን መግለጫ ካወጣን በኋላ አንድ 5 ፓርቲዎች የመግለጫችንን መንፈስ አምነውበት በድርድሩ ሂደት እየተማከሩ ከኛ ጋር ለመስራት ቢያንስ በቃል ደረጃ ስምምነት ላይ ደርሰን እስካሁን በነበረውም ሂደት እየተማከርን ድርድሩን ለማካሄድ እየሞከርን ነው። የመጀመሪያው ግን መድረክ የተለየ ቦታ የሰጠው ኢትዮጵያ ውስጥ ያለው ጠንካራና ሀቀኛ ተቃዋሚ መድረክ ብቻ ነው እና ከኢህአዴግ ጋር ብቻችን ልንደራደር ይገባል የሚል ጥያቄ ነበር። አሁን ትንሽ ስለዘብ ብሎ ደግሞ የተሻለ ቦታ ሊሰጠን ይገባል የሚል አባባል ነው የቀረበው። ይሄ ተቀባይነት የሚያገኝ አስተሳሰብ አይደለም። እርግጥ ነው መድረክ የአራት ፓርቲዎች ጥምረት ነው። አራቱ ፓርቲዎች ከፈለጉና ይጠቅመናል ካሉ በአራት ፓርቲ ገብተው መደራደር ይችላሉ። አይጠቅመንም አንድ ላይ መደራደሩ ይጠቅመናልም ካሉ አንድ ሆነው ሊደራደሩ ይችላሉ። ያ የነሱ ምርጫ ነው። ነገር ግን ትንሽ ደስ በማይል መልኩ እኛ ጠንካራንን፣ እኛ የተሻለንን፣ እኛ ልምድ አለን፣ ብቻችንን ከኢህአዴግ ጋር እንደራደር የሚለው ጸረ ዲሞክራሲ የሆነ አስተሳሰብ ነው። ኢህአዴግም የተጠላበት አንዱ ምክንያት ይሄ ነው። እንደውም ኢህአዴግ ተሽሏል። አሁን በብሔራዊ ደረጃ እውቅና ያገኙ ፓርቲዎች ሁሉ እንዲደራደሩ ነው የፈቀደው። ከሁሉም ጋር እደራደራለሁ ነው ያለው። አንድ ተቃዋሚ የሆነና ለዲሞክራሲ ይታገላለህ የሚል ፓርቲ እኔ ብቻዬን ከኢህአዴግ ጋር እደራደር ወይም የተሻለ ቦታ ይሰጠኝ ብሎ መጠየቅ አንድ ዲሞክራቲክ የሆነ አስተሳሰብ ነው። ኢህአዴግም አይቀበለውም። ኢህአዴግ ብቻ አይደለም፣ ኢህአዴግ እንዲቀበለው እኛ እንቀበለውም። ስለዚህ በድርድር ዙሪያ የሚቀርቡ ፓርቲዎች ሁሉ በእኩልነት መንፈስ መብታቸው ተከብሮ መደራደር አለባቸው።
ከዛ ጋር ተያይዞ እንግዲህ የሚሉት ምንድን ነው እነዚህ አነስተኛ ድርጅቶች ምን ያህል ድጋፍ እንዳላቸውም አይታወቅም፣ በተቃውሞም ቢሆን ምን ያህል አስተዋጽኦ እንዳላቸውም አይታወቅምና በዛ ደረጃ መታየትም ተገቢ እንዳልሆነ አርገው ነው እንግዲህ የሚናገሩት።
እንግዲህ ማንጠንካራ ነው ማንደካማ ነው እዛ ክርክሩስ መግባት አልፈልግም። መለኪያ ይሆን የነበረው በህዝብ ተመርጠን ተወካዮች ምክር ቤት ወይም ክልል ምክር ቤት መቀመጫ ቢኖረን ያን መቀመጫ ጠቅሶ እኔ የተሻልኩ ነኝ ማለት ይቻላል። በኢትዮጵያ ፖለቲካ በመቆየት ረገድ ብዙ አመት አስቆጥሬ ያለሁ ከሆነ ሌላ ጉዳይ ነው። በአባላት ብዛት በህዝብ ድጋፍ ሁላችንም የተሻለ ጥንካሬ ያለን ብለን እናምናለን። አንዳችን ከሌላችን ጋር ስንነጻጸር ግን በመሰረቱ ኢትዮጵያ ውስጥ ያለን ተቃዋሚ ፓርቲዎች አሁን በእኔ እምነት ለኢትዮጵያ ህዝብ ትግል የሚመጥን ጥንካሬ ያለን ብዬ አላምንም። ሁላችንም ደካሞች ነን። እየታገልን ያለነው ገና ለመጠናከር ነው። እነ ዶክተር በየነ የሚመሩትን ፓርቲ አንዳችንን ከሌላችን እናወዳድር ካል እኛ ከነሱ እንሻላለን የምንልበትን ብዙ ነገር መጥቀስ ይቻላል። ግን ጠቃሚ ነው ብያ ነው። ስለዚህ አዎ ፕሮፌሰር በየነ ረዥም ዓመት የኢትዮጵያ ፖለቲካ ውስጥ ቆይተዋል። እሳቸው የመሯቸው የፖለቲካ ድርጅቶች ሁሉ ከጊዜ ወደ ጊዜ እየተዳከሙ የኢትዮጵያ ፖለቲካ ቦታ እያጡ ሲሄዱ እንጂ ሲጠናከሩ አላየንም። ግን ዋናው መታየት ያለበት መርሁ ነው። አንድ ፓርቲ በሀገያ ተመዝግቦ ክራይቴሪያውን አሟልቶ ፈቃድ እስካገኘ ድረስ ማክበር አለብን። እውቅና አለው። እንዲህ አይነት አስተሳሰብና መርህ የሚያራምድ ተቃዋሚ ፓርቲ ደግሞ ነገ መንግስት የመሆን እድል በታሪክ አጋጣሚ ቢያገኝ የሌሎችን መብት ሊያከብር አይችልም፣ ይጨፈልጋል። መብታቸው ነው ጥሎ መውጣት። ያን እናከብራለን። ግን ለአገር አሁን ኢትዮጵያ ላለችበት ተጨባጭ ሁኔታ ግን ይጠቅማል ብለን አናምንም። ኢህአዴግም አምባገነና የሆነ አስተሳሰቡን ትቶ ለዘብ ብሎ ከተቃዋሚዎች የሚቀርበውንም ሀሳብ ለመቀበል ክፍት መሆን አለበት። ተቃዋሚዎቹም ደግሞ በሆደ ሰፊነት እያንዳንዱ የምናቀርበው ሀሳብ ተቀባይነት እንዲያገኝ ሳይሆን የሀገርና የህዝብ ጥቅም የሚገኝበትን ነጥብ ላይ ትኩረት አድርገን ሲሪየስሊ መወያየት አለብን።
እንግዲህ ቅድም ያነሱት ጉዳይ አለ። እናንተ በበኩላችሁ አምስት ድርጅቶች ጋር እየተመካከራችሁ እንደምትሰሩ በዚህ በድርድር ጠቀስ አድርገዋልና አንደኛ እነማን ናችሁ? ሁለተኛ ደግሞ በምን መልክ?
ያው እንግዲህ ፓርቲዎቹ ሰማያዊ ፓርቲ፣ መኢአድ፣ ኢዴፓ፣ ኢራፓ እና መኢዴፓ የሚባል ፓርቲ እንዲሁም አንድ ሌላ ተጨማሪ ስድስተኛ ፓርቲ በሂደቱ ውስጥ ብሮ ጀምሮ እንደነበር አውቃለሁ። እና እነዚህ አምስት ወይም ስድስት ፓርቲዎች መጀመሪያ ለምሳሌ በድርድሩ ሞዳሊቲስ ላይ አማራጭ ሀሳብ እንድናቀርብ ሲወሰን አምስቱ ድርጅቶች ተነጋግረን የጋራ ሀሳባችን ጨምቀን የጋራ ጥያቄ ነው ያቀረብነው። በዛ ዙሪያ ሌሎቹ ፓርቲዎችም እንዲሳተፉ ጠይቀን ነበር። ግን አንዳንዶቹ ፓርቲዎች ሌላ እንደዚሁ 11 ፓርቲ የሚሆኑ የራሳቸውን ጥምረት ፈጥረው በተመሳሳይ ሁኔታ ማቅረባቸውን አውቃለሁ። በተናጠል ብቻውን ያቀረበው መድረክ ነው። ከዛም በኋላ በነበረው ሂደት በሞዳሊቲው ላይ በተደረጉት ውይይቶች ሁሉ እየተገናኘን እየተነጋገርን በሁሉም ነገር ላይ ልንስማማ ስለማንችል በሚያስማሙን ጉዳዮች ላይ እየተመካከርን ነው። አሁን እንግዲህ ሰማያዊ ፓርቲ ድርድሩን አቋርጬ ወጥቻለሁ ብሏል። ከዛ ውጭ ያሉት ፓርቲዎች ግን አሁንም በተመሳሳይ ሁኔታ በቀሪዎቹ በዋናው አጀንዳ ጉዳይ መነጋገራችን ይቀጥላል ብለን ነው የምናስበው። ይሄ ብቻ አይደለም። በእኛ እምነት ተቃዋሚ ጎራ እንደ ጎራ እንደዚህ አይነት ጠንክር ያለ መድረክ ፈጥረን እየተነጋገርን ብንገባ በድርድሩ ስምረት በድርድሩም ሂደት ደግሞ ውጤት ለማግኘት ይጠቅመናል ብለን ነው የምናስብ።
እሺ፣ እንግዲህ አቶ ልደቱ አያሌው ወደ ማገባደድነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
ብዙም አዲስ ነገር ለማለት አይደለም፣ ግን ምንድን ነው አገራችን ከሰባት ከስምንት ወር በፊት የነበረችበት ሁኔታ ግልጽ ነው ለማንም ኢትዮጵያዊ። በታሪካችን አይተነው የማናውቀው ብጥብጥ ፍጅት ነው ኢትዮጵያ ውስጥ የተከሰተው። ይቺ ሀገርም ደግሞ በዲሞክራሲ ስርዓት እየተመራ ሆኖ ካለች ከ25 ከ26 ዓመት በኋላ አሁን በአስቸኳይ ጊዜ አዋጅ ነው እየተመራች ያለችው። ህዝቡ ውስጥ አገሪቱ ውስጥ የተፈጠረው የፖለቲካ ቅራኔ በሰከነ ውይይትና ድርድር በሰጥቶ መቀበል ሂደት መለዘብ ካልቻለ፣ መፍትሄ ማግኘት ካልቻለ የዚች ሀገር መጻኢ ህልውና አደጋ ውስጥ ነው ያለው። ስለዚህ እኔ ህዝቡ የበለጠ ትኩረት ሰጥቶት እዚህ ድርድር በፖለቲካ ፓርቲዎቹ ላይ ጫና መፍጠር አለበት የሚል መልእክት ነው አስተላለፍ ምፈል።
እሺ፣ እንግዲህ አቶ ልደቱ አያሌው ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔ ምድሉ ስለተሰጠኝ በጣም ነው አዳነች ማመሰግ።
አዳነችና አቶ ልደቱ አያሌውን እኔ ማመሰግናለሁኝ። ወደ ተከታዩ ዝግጅት ነው የምናልፈው። ጤና ክርስቲያን ምዕመናን ላለፉ ሁለት ወራት ጾም ጸሎት ላይ ቆይተዋል። እነሆም ፋሲካ ሆነ። ሰውም ገደፈና ወደዚያ ርክፍ አርጎትቷቸው ወደ ቆዩ ቅባት የበዛባቸው ምግቦች መመለሱ ነው። ለመሆኑ የሰውነታችን ስርዓት እንዴት ይሆን በዚህ የጾምና የፍስክ ጊዜ የሚለዋወጠው? በኢትዮጵያ ጤና ጥበቃ ሚኒስቴር የብሔራዊ ስነ ምግብ መርሃ ግብር አስተባባሪ የሆኑት አቶ ቢራራ መለሰ ማብራሪያና ምክሮችም አሏቸው።
ሰው ከአመጋገብ ጋር ጥልቅ የሆነ ቁርኝት ነው ያለውና የራሱ የሆነ የመንቀሳቀስ ወይም ደግሞ ምግብ የመፈጨትና ወደ ተለያዩ የሰውነት ክፍሎች የመንቀሳቀስ ሁኔታው በጣም ይወሰናል። በጾም ወቅት ሁሉም ሰው እንግዲህ የምግብ ፍሪኩዌንሲ ወይም ፓተርን ይባላል። ምክንያቱም በቀን 3 ጊዜ ከዛ በላይ የሚወስድ ይኖራል። በፊት ማለት
ስርዓቱ የአመጋገብ ስርዓቱ ያወሳሰድ የጊዜ አደራደሩ ማለት ነው።
አዎ ትክክል ነው። እሱ ስርዓት በሙሉ ይቀየራል እና ሲቀየር ምንድን ነው የሚያደርገው? ሰውነታችን በተቀየረበት የጊዜ እርዝማኔ ለምሳሌ በየአራት ሰዓት በየስድስት ሰዓቱ ምግብ መውሰድ የለመደ ሰውነት በዘጠኝ ሰዓት ወይም ደግሞ 8 ሰዓት ኢንተርቫል ማግኘት ካለበት ምን ያደርጋል? ይላመዳን ወይም አዳፕት ማድረግ ጀምራን እና 9 ሰዓት እያለፈ ሲሄድ እንግዲህ ብዙ ጊዜ አመት ጋር እንደተከተል ምንጮች ነው ሰውነታችን የሚወስደው። ይህን በሲስተም ላይ ያለ የተለያዩ አትክልቶችን እንደዚሁም የእህል ዘሮችን ነው የሚጠቀመው ህብረተሰቡ። ጥሩ ነው፣ በጣም ጠቃሚ ነው። ያዚ እንደዚህ በየአይነት የምንለው የተለያዩ የምግብ አይነቶች የተመጣጠኑ ናቸው። ከጠዋት ምንጮች ነው ሰውነታችን የሚወስደው።
የጾም ምግብ ማለት ነው።
የጾም ምግብ በየአይነቱም እንግዲህ የተለያየ ከጥራጥሬም ከእህል ዘርም ከአትክልትም ሰውነታችን ሲያገኝ ነው የነበረው እና ይሄ ጥሩ ጤነኛ የሆነ አመጋገብ ነው።
ከፍስክ ይልቅ መጾም ነው የሚሻለው ነው የሚሉኝ አሁን በሌላ ቋንቋ።
በሌላ ቋንቋ የጾም ምግቦች በጣም ጤነኛ የሆኑ ምግቦች ናቸው። ምክንያቱም የተመጣጠነ ከመሆን አንጻር በጣም ተመራጭነት ያላቸው ናቸው። ይህን በስድስት ወቅት ሰውነታችን የማያገኛቸው በጾም ወቅት እነዚህ አትክልትና ፍራፍሬዎችን የማገኘት እድሉም አለ። ብዙ ጊዜ በከተሞች አካባቢ ቢሆን አሁን ግንዛቤው እየመጣ ማለት ነው። አመት በዓል ላይ ስንመጣ ግን ብዙ ጊዜ ያው የተለመደው እንግዲህ ቤት ያፈራውን የሀብታም ድሀ መካከለኛን ሳይል ቀጥታ ወደ ቅባት ባላቸው ከዶሮ ጀምሮ የእንስሳት እንግዲህ ስጋ ነው በብዛት የሚወሰደው። ከዛም ጎን ለጎን የተለያዩ መጠጥ አይነቶች አሉ።
አልኮል በአብዛኛው
አልኮል ማለት ነው። ያው ከቢራ እና ከሎካል ማህበራዊ እንደዚህ በቤት የሚዘጋጁ የመጠጥ አይነቶችን ጨምሮ ማለት ነው።
እንደ ጠላ፣ ጠጅ፣ አረቄ የመሳሰሉ ማለት ናቸው።
አዎ እነሱ ሁሉ ያካተተ እንግዲህ ያው ድግስ ነው የሚደረገው ማለት ነው እና ሰውነታችን ከዛ ረጅም ከ2 ወር የተመጣጠነ ምግብ እና ከዛም የሰዓቱ የዱሬሽኑ አለ ማለት እንግዲህ ማታ ተበልቶ ከሚቀጥለው 7 ሰዓት 8 ሰዓት ድረስ ነው የሚቆየው እና ያን ሰውነታችን በደንብ አዳፕት አድርጎታል ወይም ተላምዶታል። ይሄኛውን ቅባት ስንወስድ በተለይ ቅባት ያው በኖርማል ወቅትም አይፈቀድም። በትንሽ መጠን ነው ያለን ሰውነታችን ኢሞዴሬሽን ወይም ደግሞ በተወሰነ አማውንት ወይም መጠን ነው የሚፈለገው።
እንኳን ጾም ላይ ቆይቶ በመደበኛውም ጊዜ እየተበላ ባለበትም ጊዜ ነው የሚሉኝ።
በትም ጊዜ ቢሆን በትንሽ መጠን ነው። እነዚህ ቅባት ምንም እንግዲህ ከስብ አይነት ነገሮች አሉ፣ ቅቤን ጨምሮ እነዚህ ነጫጭ ነገሮች እንግዲህ ስኳርም ሌሎችም ዋይት የሚባሉ አሉ።
አዎ ነጭ ገዳዮች ይባላሉ። እንደ ነጫጭ ገዳዮች ወይም ጨው፣ ስኳር፣ ቅባት፣ ጮማ እንዲመሳሰሉ ማለት ናቸው።
እነሱ ማለት ነው እና እነሱ በብዛት ሰውነታችን ያገኛል በዚህ ፋሲጋ ሲሆን ማለት ነው እና በዛ ጊዜ መጀመሪያ እንዲያውም ወደ የኢንሽርሽሪት ይባላል የሰውነታችን የምግብ መፈጨት ስርዓቱ የኢንሽርሽሪት ስርዓታችን ይዛባል። ቅባት አይነት ብቻ ሲሆን ያው የሚፈጩት ኢንዛይሞች አሉ፣ የተለያዩ ሰውነታችን ክፍሎች አሉ ይሄን የሚያግዙ ሲሆንባቸው ትንሽ ወደ በሽታ ወይም ደግሞ ወደ ተቅማጥም ሌሎች ነገሮች ብዙ ሰው ይታመማል። ባይ ስራ ሁሉ ይቀራል። በዚህ ሰዓት ሰኞ ነው። አመት በዓል ማግስት ቢሮም ያልገቡ ሰዎች ይኖራሉ። በኖርማል ሁኔታም በዚህም ችግር ማለት ነው እና ይህ ጊዜ ረጅ አዳስ ሳያረጅ ሲቀር ቅባቱ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው ማለት ነው።
ገበሬውም እኮ ወደ ማሳ ላይወጣ ይችላል እኮ።
አይወጣም። አዎ ያው በዚህ እንግዲህ በአመት አንዴ ወይም በዚህ ሰዓል ፈጥሮ
አሁን
ቅባት ያላቸው የስጋ ውጤቶችን መመገብ ስለሚጀምር እሱን ማድረግ ያው ይሳነዋል እና አጠቃላይ አመጋገባችን የሚሆነው አመት በዓልም ሆነ ግሪሶሙ ላይ ቢሆን የፍስክ ስኖት ማነው የጾም ምግቦችን ስኖት የተመጣጠንና ሁልጊዜ ሰውነታችን የሚፈልገው መጠኑ የተስተካከለ መሆን አለው። አንዱ አይነት ሲበዛ ያው እንደ ጉዳት ነው የሚወሰደው ማለት ነው። አልኮል ስኖት አንዱ ወጥቶ ሌሎችንሽ ስጋም ከተለያየ አትክልትም መውሰድ ይችል ሰውነታችን እየተስማማው ነው የሚሄደው። ወይም ደግሞ በአገልግሎት የምናስገባውና የምናስወጣ የምግብ አይነት መመጣጠን መቻል አለበት። የስክል መፈጨቱን ከማወቁም በተጨማሪ እንግዲህ የተስማማው ሰውም አንዳንዱ ለምሳሌ ቀጥታ ወደ ውፍረቱ ነው መጀመሪያ ወይስ ቀንሶ ነበር በጾሙ ከዚህ በኋላ ችግሩ ካልተከሰተበት እንኳን ይሄ ወደ ሳት ማስቀመጥ ሌሎች ነገሮች ካልተከሰተበት የሆነ ቅባት ነው ሰውነታችን የሚያገኘው። ትርፍ የሆነ ገንቢ ምግብ ነው ይሄ ሁለት ማነው ፕሮቲን የምንለው ወይም ገንቢ ምግቦች በአይነቱ
ፕሮቲን
ጀምራን ማለት ነው። መከማቸት ከአልኮልም ያገኛል ከቅባቱም ያገኛል ገንቢ ምግቡም ያገኛል እና እንደገና ውፍረት ያገኝምና ይመጣል።
እንግዲህ ሌሎችም የበሽታ አይነቶች ሊጠቅሱልኝ የሚችሏቸው አሉ ከዚህ ከአመጋገብ ስርዓት ጋር ተያይዞ ሊመጡ የሚችሉ ሊከሰቱ የሚችሉ?
ያው እንግዲህ ከአመት በዓሉ ጋር ተያይዞ ለጊዜው የሚከሰቱ ናቸው ቅድም ያልኩት የማስቀመጥና ሌሎች ነገሮች ያው ሰውነታችን ሲላመደው የሚያመጡ ጊዜያዊ የሆኑ ነገሮች ናቸው።
እሺ
ከተሳተፈ ግን ለዘለቄታው እንግዲህ ያው እንዳልኩት ተከታታይ አሁን 50 ቀን አለ ስሌት ማለት ነው የሚባልም የለም። አብዛኛው ወቅት ደግሞ ስጋ ነው የሚወሰደው አልኮል ነው የሚጠጣው። ስለዚህ ሰውነታችን የገዘፈ ይመጣል። ሲገዝ ምንድን ነው የሚሆነው? የተለያዩ አካል ክፍሎቻችን መወፈር ያጋጥማቸዋል። መወፈር ማለት እንግዲህ የኮሌስትሮል የሚባል አለ ሌሎች የፋት ወይም ደግሞ የቅባት ክምችቶች ይኖራል ሰውነታችን ላይ። እንደዛ ሲሆን የተለያዩ የስኳር በሽታ፣ የደም ግፊት፣ እነዚህም የካንሰር ሌሎች ተያያዥነት ያላቸው ተላላፊ ያልሆኑ በሽታዎች የመከሰት እድላቸው ከፍተኛ ነው የሚሆነው።
በጤና ጥበቃ ሚኒስቴር በኢትዮጵያ ጤና ጥበቃ ሚኒስቴር የብሔራዊ ስነ ምግብ ፕሮግራም አስተባባሪ የሆኑትን አቶ ቢራራ መለሰን አመሰግናለሁ። ሌሎችም ከዚሁ ከአመጋገብ ስርዓት ጋር ተያይዞ ያነሳናቸው አንዳንድ ሀሳቦች አሉ። በሌላ ዝግጅት ይዤ መለሳለሁ። ክቡራትና ክቡራን አድማጮቻችን ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። የስልክ መስመራችን 2022059942 የውስጥ መስመር 14 ነው። እንዲሁም ዌብሳይታችን ላይ amharic.voanews.com ዝግጅቶቻችንን መከታተል ማዳመጥ ትችላላችሁ። በፌስቡክም @voaamharic በትዊተር #voaamharic ላይ እንገኛለን። የኢሜይል አድራሻችን horn@voanews.com ነው። በነገራችን ላይ ክቡራትና ክቡራን አድማጮች ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ቀዳሚቱ ወይዘሮ ሜላኒያ ትራምፕ በሺዎች የሚቆጠሩ ሕፃናትና ወላጆቻቸውን ዋይት ሃውስ ውስጥ ተቀብለው አነጋግረዋል። በግቢው ይህ ስነ ስርዓት ዋይት ሃውስ ቤተ መንግስት ውስጥ በየዓመቱ በፋሲካ ማግስት የሚከናወን ነው። በኢትዮጵያ ወግ ማዕዶት ይባላል ይሄ ቀን። በነገራችን ላይ ስለ ማዕዶት ምንነት ወደፊት አጠር ያለ ዝግጅት ይኖረናል። ፕሬዚደንት ዶናልድ ትራምፕ ከባለቤታቸው ሜላኒያና 11 ዓመት ልጃቸው ባሮን ጋር ሆነው ከዋይት ሃውስ በረንዳ ብቅ ብለው በሺዎች ለሚቆጠሩት ታዳሚዎች ሰላምታ ሰጥተዋል፣ ንግግርም አድርገዋል። በዋሽንግተን ዲሲ አካባቢ ላሉ ሕፃናት ተማሪዎችና ለጦር ሰራዊት አባላት ቤተሰቦች ወደ 21,000 ቲኬቶች ታድለዋል። ይህ በፋሲካ ማግስት የሚካሄድ ስነ ስርዓት በ139 ዓመቱ ሲሆን ባለፈው ዓመት የያኔዋ ቀዳሚት እመቤት ሚሼል ኦባማ ባስተባበሩትና ባዘጋጁት ክብረ በዓል አይነት ዝግጅት ላይ 35,000 እንግዶች ተገኝተው ነበረ። በዛሬው ስነ ስርዓት ላይ የተናገሩት ፕሬዚደንት ትራምፕ እንደ ሀገር ከመቼውም ጊዜ በበለጠ ሁኔታ ጠንካሮች፣ ትልቅና የተሻለን እንሆናለን፣ አሁን ትክክለኛው መንገድ ላይ ነን፣ እየተከናወነ ያለውን እያያችሁት ነው ብለዋል። እንግዲህ ዝግጅታችን እየተጠናቀቀ ነው። በስማቸው ካሳ ባሶ ምት እስከ ዝግጅታችን ፍጻሜ አብራችሁ እንድትዘልቁ እንጋብዛለን። ክቡራትና ክቡራን ጤና ይስጥልኝ።
ሀብቴ